ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደ ተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሚያዝያ 8 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው 42 ሚሊዮን ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት የጽሑፍ መልእክት እንደገለጹት ሕፃናትን የሚንከባከቡ ሰዎች ከእግዚአብሔር ጎን ናቸው። ሕፃናትን በሚጨቁኑ ሰዎች ላይ ድል አድራጊዎች ናቸው። በተለያየ አይነት ጭቆና ስር ያሉትን ሕፃናት እናድናቸው በማለት ጥሪ ማቅረባቸው ይታወሳል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ባልንጀሮቻችንን መጉዳት እግዚአብሔርን እንደ ማሳዘን ይቆጠራል ማለታቸው መገለጹን፣ የ23 ወር ሕፃን ወይም የአንድ ዓመት ከ11 ወር ዕድሜ ያለው አልፊዬ ኢቫንስ የተባለ አንድ እንግሊዛዊ ሕፃን ጉዳይ አነጋጋሪ እየሆነ መምጣቱ መገለጹን የሚገልጹ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁትን ሦስተኛውን ቃለ ምዕዳናቸውን ጠቅላላ ይዘቱን በተከታታይ ወደ እናንተ አድማጮቻችን እያደረስን እንደምንገኝ የሚታወቅ ሲሆን በዛሬው ዕለት የመጨረሻው ክፍል ዝግጅታችን ክፍል አራትን እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ ጌታችን ኢየሱስ ክርስቶስ ከሙታን የተነሳበት የፋሲካ ወይም የትንሣኤ በዓል ከተከበረ እነሆ ሦስተኛው ሳምንት ላይ እንደምንገኝ ይታወቃል። እንደ ጎርጎሮሳውያኑ የቀን አቆጣጠር ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ሦስተኛው የፋሲካ ሳምንት በትላንትናው ዕለት ማለትም በሚያዝያ 7 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ መሪነት ባሳረጉት መሥዋዕተ ቅዳሴ ተከብሮ ማለፉም ተገልጿል። ቅዱስነታቸው በወቅቱ ባሳረጉት መስዋዕት ቅዳሴ ላይ ባሰሙት ስብከት እንደገለጹት ባልንጀሮቻችንን መጉዳት እግዚአብሔርን እንደማሳዘን ይቆጠራል ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሚያዝያ 7 2010 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ባሳረጉት መስዋዕት ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Al centro di questa terza domenica di Pasqua c'è l'esperienza del risorto fatta dai suoi discepoli.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዚህ ሶስተኛው የፋሲካ ሰንበት ቀን የርሱ የነበሩ ደቀ መዛሙርት በሙሉ በአንድነት ተሰብስበው በነበረበት ወቅት ከሙታን የተነሳው ኢየሱስ ተገልጦላቸው እንደነበረ ይገልጻል። ይህም በተለይም ኢየሱስ ለሐዋርያቶቹ በመገለጥ እንደገና ሰላም ለናንተ ይሁን በማለት ሰላምታን አቅርቦላቸው እንደነበረ ቅዱስ ወንጌል ይመስክራል። ሰላም ለናንተ ይሁን በማለት ሰላምን የሚሰጠን ከሙታን የተነሳው ኢየሱስ ብቻ መሆኑን ያሳያል። ይህም ውስጣዊ የሆነ ሰላምንና ከሌሎች ሰዎች ጋር በመናደርገው ግንኙነት የምንመሰርተው አይነት ሰላም ነው። ወንጌላዊው ሉቃስ ያቀረበው ምስክርነት ጌታችን ኢየሱስ ክርስቶስ በእውነት ከሙታን መነሳቱን ያሳያል። ኢየሱስ በመንፈስ ብቻ አልነበረም የተገለጠው። በርግጥ ይህ ታሪክ ኢየሱስ በመንፈስ ብቻ አለመገለጡን በማውሳት ሙሉ በሙሉ ከሙታን የተነሳው ከእውነተኛ አካሉ ጭምር እንደሆነም ያሳያል። ደቀ መዛሙርቱ እርሱን ባዩ ወቅት ደንግጠው በፍርሃት መዋጣቸውን ኢየሱስ ተረድቶ የነበረ ሲሆን ይህም የሆነበት ምክንያት የትንሣኤውን ሁኔታ በወቅቱ እነሱ ሊረዱት ያዳገታቸው እውነታ በመሆኑ የተነሳ ነው። እነርሱ ግን ደንግጠው በፍርሃት ተዋጡ፣ መንፈስም ያዩ መሰላቸው። ከሙታን የተነሳው ኢየሱስ መንፈስ ብቻ አልነበረም፣ በአካልና በመንፈስ ነው የተገለጠው። ይህንን እንዲያምኑ ለማድረግ በማሰብ እጆቼንና እግሮቼን ተመልከቱ፣ እኔው ራሴ ነኝ፣ ደግሞም ንኩኝና እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና የሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ በማለት ያስረዳቸውም በዚሁ ምክንያት የተነሳ ነው። ይህ ደግሞ ደቀ መዛሙርቱን ለማሳመን በቂ አልነበረም። ይህ የቅዱስ ወንጌል ክፍል ደቀ መዛሙርቱ ከመደሰታቸውና ከመገረማቸው የተነሳ ለማመን ተቸግረው እንደነበረ በመጥቀስ አንድ የሚያስገርም ነገር ይናገራል። በፍጹም ሊሆን የማይችል ነገር ነው። በታላቅ ደስታ በፍጹም ይህ ነገር ሊሆን የማይችል ነገር ነው ይሉ ነበር። እነርሱም ይህንን እውነታ በይበልጥ እንዲረዱት ለማድረግ በማሰብ ኢየሱስ በዚህ ቦታ አንድ የሚበላ ነገር አላችሁን? አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራሽ ሰጡት፣ እርሱም ተቀብሎ በፊታቸው በላ። የሉቃስ ወንጌል ምዕራፍ 24 ቁጥር 41 ላይ እንደተገለጸው ይህንንም ያደረገው እንዲያምኑ ለማድረግ ነበር። የእርሱ ትንሣኤ እውነታ አጽንኦት የሰጠው አካልን በተመለከተ ክርስቲያኖች ያላቸውን የአመለካከት ገጽታ የሚያንጸባርቅ ነው። አካል እንቅፋት ወይም ደግሞ ነፍሳችን የምትቀመጥበት እስር ቤት አይደለም። አካላችን በእግዚአብሔር በመፈጠሩ የተነሳ አንድ ሰው በአካልና በነፍስ በሁለቱም ኅብረት ካልተዋቀረ ሙሉ ሰው ነው ለማለት አንችልም። ሞትን ድል በማድረግ በአካልና በነፍስ ከሙታን የተነሳው ኢየሱስ ስለ አካላችን አዎንታዊ አስተሳሰብ ሊኖረን እንደሚገባ ያስገነዝበናል። አካላችን ኃጢአት እንድንሠራ አጋጣሚ የሚፈጥር ወይም ደግሞ መሣሪያ ሊሆን ይችል ይሆናል። ነገር ግን ኃጢአት በአካላችን ድክመት የተነሳ የሚከሰት ነገር ሳይሆን ነገር ግን ከኛ ግብረ ገብ ድክመት የመነጨ ነው። አካላችን ከነፍሳችን ጋር ህብረት በመፍጠር የርሱን አራአያና አምሳያን ለመግለጽ ከእግዚአብሔር የተሰጠን ድንቅ ስጦታ ነው። ስለዚህ እኛ የኛንም ሆነ የሌሎችን ሰዎች አካል ታላቅ ክብርና እንክብካቤ እንድናደርግ ተጠርተናል። በማንኛውም መንገድ በባልንጀሮቻችንና በራሳችን አካል ላይ የምናደርሰው ጉስቁልና ቁስል ወይም ግፍ ፈጣሪ በሆነው በእግዚአብሔር ላይ የተቃጣ ጥቃት ነው። በዛሬው ቀን በተለያየ ሁኔታ በአካላቸው ላይ በተለያዩ ሁኔታዎች ጥቃት እየደረሰባቸው የሚገኙ በተለይም ልጆች፣ ሴቶችና ባረጋውያንን ማሰብ ያስፈልጋል። በእነዚህ ሰዎች አካል ውስጥ እኛ የክርስቶስን አካል እናገኛለን። የቆሰለውን፣ የተፈዘበትን፣ የተዋረደውን፣ የተገረፈውንና የተሰቀለውን ክርስቶስን እናገኛለን። ኢየሱስ ፍቅርን አስተምሮናል። ይህም ፍቅር በርሱ ትንሣኤ ከኃጢአትና ከሞት በላይ አንድ ኃይል ያለው መሆኑን በመግለጽ አሁን እኛ ባለንበት ዓለማችን ውስጥ በባርነት ቀንበር ስር ወድቀው አካላቸው እየተጎዳ ያሉትን ሰዎች በሙሉ ለማዳን ይፈልጋል። አቅመ ደካማ በሆኑ ሁሉ ላይ በተደጋጋሚ በኃያላኑ አማካይነት አሁን ባለንበት ዓለማችን እየተንሰራፋ ባለው ጭቆናና መንፈሳችንን አንቆ በያዘው ለቁሳዊ ነገሮች ብቻ የምናሳየው ፍላጎት የዛሬው ቅዱስ ወንጌል እነዚህን ነገሮች በጥልቀት እንድንመለከት እኛን በመጋበዝ በታላቅ አግርሞትና ደስታ ከሙታን የተነሳውን ክርስቶስን እንድንገናኝ ይጋብዘናል። እርሱ በታሪክ ውስጥ በዘራቸው ወደ አዲስ ሰማይና አዲስ ምድር መጓዝ የሚያስችሉንን ነገሮች ብቻ መርምረን የምናውቅ ሰዎች እንድንሆን ያስፈልጋል። እመቤታችን ቅድስት ድንግል ማርያም በዚህ መንገድ ላይ በምናደርገው ጉዞ እንድትረዳንና በእናትነት አማላጅነቷ ከእኛ ጋር ትሆን ዘንድ በመተማመን አማላጅነቷን እንማጸናለን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና አገር ጎብኚዎች ቀደም ሲል ያስደመጥናችሁን በዕለቱ በተነበበው ቅዱስ ወንጌል ላይ መሠረቱን ያደረገው አስተንትኖ ካሰሙ በኋላ በካቶሊክ ቤተ ክርስቲያን ለእመቤታችን ቅድስት ድንግል ማርያም ከሚቀርቡት የመማፀኛ ጸሎቶች መካከል አንዱ የሆነውን የሰማይ ንግሥት ሆይ ደስ ይበልሽ እንደ ተናገረው ከሙታን ተነስቷልና የሚለውን ጸሎት ከምእመናን ጋር በመቀባበል ከደገሙ በኋላ ለመላው ዓለም ባስተላለፉት ሳምንታዊ መልእክት እንደ ገለጹት በትላንትናው ዕለት በማዳጋስካር የብጽህና ማዕረግ የተሰጠው የአንድ ቤተሰብ አባት የሆነው ክርስቶስን ጀግንነት በተሞላ መልኩ ሰማዕት በመሆን ጭምር ክርስቶስን የመሰከረው ሉቻኖ ቦቶቫዞ የሚባል ሰው የብጽህና ማዕረግ እንደ ተሰጠው ቅዱስነታቸው ገልጸዋል። ብፁዕ ሉቻኖ ለጌታ ያለውን ታማኝነት በመግለጹ ብቻ የተነሳ ተይዞ መታሰሩንና ከዚያም መገደሉን የገለጹት ቅዱስነታቸው ይህም በጀግንነት የተሞላው ተግባሩ ለቤተ ክርስቲያንና ለእኛም ለእያንዳንዳችን እምነታችንን በታላቅ ጽናትና ፍቅር መመስከር እንደሚገባን ያሳየን በመሆኑ የተነሳ ይህንን የብጽህና ማዕረግ ለማግኘት በቅቷል ብለዋል። ምንም እንኳን የዓለም አቀፍ ማኅበረሰብ ችግሮችን ለመፍታት በቂ የሆነ ሁኔታዎች ያሉት ቢሆንም ቅሉ ነገር ግን አሁን ባለው የዓለማችን ሁኔታ በጣም መጨነቃቸውን በመግለጽ መልእክታቸውን የቀጠሉት ቅዱስነታቸው ምክንያቱም በሶሪያና በሌሎች የዓለም ክፍሎች ውስጥ ሰላምን ለማስፈን በሚደረገው የጋራ ተግባር ላይ ስምምነት ላይ መደረስ ባለመቻሉ እንደሆነ ቅዱስነታቸው ጨምረው ገልጸዋል። በዓለማችን ውስጥ ሰላም ይሰፍን ዘንድ ያለማቋረጥ እንደሚጸልዩ የገለጹት ቅዱስነታቸው በዚህ ረገድ ሁላችንም በዓለማችን ሰላም ይሰፍን ዘንድ እያንዳንዳችሁ የግል ጸሎት እንድታደርጉ በአደራ ጭምር እጠይቃለሁ ብለዋል። ያለማችን የፖለቲካ ኃይሎች በዓለማችን ውስጥ ሰላምና ፍትህ ይሰፍን ዘንድ የተሰጣቸውን ኃላፊነት እንዲወጡ ቅዱስነታቸው ጨምረው ጥሪ ካቀረቡ በኋላ
per favore non dimenticatevi di pregare per me
እባካችሁን ለኔ መጸለይ እንዳትረሱ ብለው ቡራኪያቸውን ከሰጡ በኋላ ተሰናብተዋል። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሰኞ የሚያዝያ 8 2010 ዓ.ም ምረት እለታዊ ስርጭታችን ነው። የ23 ወር ህፃን ወይም የአንድ አመት ከ11 ወር እድሜ ያለው አልፊዬ ኢቫንስ የተባለ አንድ እንግሊዛዊ ህፃን ልጅ ጉዳይ አነጋጋሪ እየሆነ መምጣቱ ይታወቃል። የዚህ የአንድ አመት ከ11 ወር እድሜ ያለው ህፃን ልጅ ጉዳይ አነጋጋሪ መሆን የጀመረው በሚያሳዝን መልኩ ይህ ህፃን ከተወለደ ከ7 ወራት በኋላ አንድ ጤናማ የሚባል ህፃን ልጅ ሊያሳየው የሚገባውን አይነት አካላዊ የሆነ እድገት ሳያመጣ ወይም ሳያሳይ ይቀራል። በዚህም ጉዳይ የተደናገጡ የህፃን አልፊዬ አባትና እናት ልጃቸውን በእንግሊዝ ሀገር ሊቨርፑል በሚባል ከተማ ወደሚገኘው አልደርሄይ የህፃናት ሆስፒታል እንደ ጎርጎሮሳውያኑ የቀናቆጣጠር በ2016 ዓመተ ምህረት ላይ ይዘውት ይሄዳሉ። የጤና ባለሙያዎች ለህፃን አልፊዬ አስፈላጊውን ምርመራ ካደረጉ በኋላ ህፃኑ ከዚህ ቀደም ታይቶ በማይታወቅ ባልተለመደ አይነት በሽታ እየተሰቃየ እንደሚገኝ ይደርሱበታል። ይህ ህፃን በህይወት የመኖር ተስፋው እየመነመነ መሆኑን የህክምና ባለሙያዎች ከገለጹ በኋላ ነገር ግን ህፃኑን ለማትረፍ አስፈላጊውን ሁሉ ለማድረግ ቃል በመግባት ህክምና ማድረግ ይቀጥላሉ። ነገር ግን በተደጋጋሚ ለህፃኑ ያደረጉለት ህክምና በተወሰነ መልኩ የህፃኑን ጤና እንዲሻሻል አድርጎ የነበረም ቢሆንም ነገር ግን አሁንም የህፃኑ ጤና ሁኔታ ይህ ነው የሚባል ለውጥ ሳያመጣ ይቀራል። በዚህ ምክንያት ህፃን አልፊዬ የመተንፈሻ መሳሪያ ተገጥሞለት ለበርካታ ወራት ምንም አይነት የጤና መሻሻል ሳያሳይ ይቆያል። በሆስፒታሉ የሚገኙ የጤና ባለሙያዎች ህፃን አልፊዬ ምንም አይነት ለውጥ ባለማሳየቱ ህፃኑ የማገገም እድል ካሁን በኋላ ስለማይኖረው የተገጠመለት የመተንፈሻ መሳሪያ እንዲነቀል ይወስናሉ። ጉዳዩንም ለሚመለከተው ፍርድ ቤት ያቀርባሉ። ይህ ማለት ደግሞ ህፃኑ አልፊዬ በተወለደ በ23 ወሩ ከዚህ ዓለም በሞት ይለያል ማለት ነው። ጉዳዩ የቀረበለት የእንግሊዝ ፍርድ ቤት ጉዳዩን ከመረመረ በኋላና የግራ ቀኙን ክርክር ካዳመጠ በኋላ ህፃን አልፊዬ ካሁን በኋላ የማገገም እድል ስለሌለው የተገጠመለት የመተንፈሻ መሳሪያ እንዲነቀል ይወሰናል። ጉዳዩን በጥብቅ የተቃወሙት የህፃኑ ወላጆች ይግባኝ በመጠየቅ ወደ ከፍተኛ ፍርድ ቤት ጉዳዩን ይወስዱታል። የእንግሊዝ ከፍተኛ ፍርድ ቤት ይህንን የይግባኝ ጥያቄ ውድቅ በማድረግ ቀደም ሲል የተወሰነው ውሳኔ ገቢራዊ እንዲሆን በድጋሜ ይወስናል። በዚህ መሰረት ህፃን አልፊዬ የተገጠመለት የመተንፈሻ መሳሪያ ይነቀላል። ከዚያም ህፃን አልፊዬ በተወለደ በ23 ወሩ ማለት ነው ከዚህ ዓለም በሞት ይለያል ማለት ነው። ይህንን ጉዳይ በቅርበት ሲከታተሉ የቆዩት ርዕሰ ሊቃነ ጳጳሳት ፍራንቺስኮ ይህንን ውሳኔ በተደጋጋሚ የተቃወሙት ሲሆን ህፃን አልፊዬ የተገጠመለት የመተንፈሻ መሳሪያ እንዳለ እንዲቀጥል ምኞታቸው እንደሆነ ገልጸው ማን ያውቃል አንድ ቀን ይህ ህፃን አልፊዬ አሁን የሚሰቃይበት በሽታ መፈወስ የሚያስችል ቴክኖሎጂ ሊመጣ ይችል ይሆናል በማለት በተደጋጋሚ መናገራቸው ይታወቃል። በዚህ መሰረት ቅዱስነታቸው ባለፈው ሳምንት ይህንን በተመለከተ ባስተላለፉት የተማጽኖ መልእክት እንደገለጹት ለህፃን አልፊዬ የሚደረገው ህክምና እንደሚቀጥል ተስፋ አደርጋለሁ። የወላጆቹ ጥልቅ የሆነ ስቃይና መከራ ሊደመጥ ይገባዋል ማለታቸው የተገለጸ ሲሆን ለህፃን አልፊዬና ለወላጆቹ እንዲሁም ይህ ጉዳይ ለሚመለከታቸው ሰዎች ሁሉ በጸሎቴ ከነርሱ ጋር ለመሆን እፈልጋለሁ ማለታቸው ተገልጿል። የእንግሊዝ ከፍተኛ ፍርድ ቤት ይህንን ጉዳይ በዛሬው ዕለት እንደሚመለከተው የተገለጸ ሲሆን የጻኑ ወላጆች እስካሁን ያደረጉት ጥረት ከንቱ እንደነበረ ገልጸው በዛሬው ዕለት ይህንን ዜና እስካጠናከርንበት ጊዜ ማለት ነው በህፃን አልፊየ ህይወት ላይ የሚወሰነውን የመጨረሻ ውሳኔ ቤተሰቦቹ በጉጉት እየጠበቁት እንደሆነ ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ጉዳዩን አስመልክተው በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተገኙ ምእመናን ባስተላለፉት መልእክት እንደገለጹት ህፃን አልፊየ እስከመጨረሻው እስትንፋሱ ድረስ የተቻላቸውን ሁሉ በማድረግ መንከባከብ እንደሚገባቸው ገልጸው የሰው ልጆችን ህይወት መንከባከብ በተለይም ደግሞ በእንደዚህ አይነት በሽታ የሚሰቃዩ ህፃናት መንከባከብ እግዚአብሔር ለእያንዳንዳችን የሰጠን የፍቅር ተልእኮ መሆኑን ገልጸው ህፃን አልፊየ በሮም ከተማ በሚገኘውና በቫቲካን ስር በሚተዳደረው ባምቢኖ ጀዙ በአማርኛው ህፃኑ ኢየሱስ በመባል በሚታወቀው ሆስፒታል መጥቶ እንዲታከም ጥሪ ማቅረባቸው ተገልጿል። ክቡራንና ክቡራት አድማጮቻችን ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በ177 አንቀጾች የተዋቀረ እንደሆነ ቀደም ሲል መግለጻችን ይታወሳል። በዚህም መሰረት የመጀመሪያው ምዕራፍ ለቅድስና የቀረበ ጥሪ በሚል አርዕስት የቀረበ ሲሆን በስሩም የሚከተሉትን ንዑስ አርዕስቶች አቅፎ ይዟል። ምዕራፍ 1 ለቅድስና የቀረበ ጥሪ በሚል አርዕስት የቀረበ ነው። በዚህ ምዕራፍ ስር በርካታ ንዑስ አርዕስቶች የተጠቀሱ ሲሆን በመጀመሪያም የሚያበረታቱንና አብረውን የሚጓዙ ቅዱሳን አብረውን አሉ። ንዑስ አንቀጽ 2 ቅዱሳን ለኛ ቅርቦች ናቸው። ንዑስ አንቀጽ 3 እግዚአብሔር ሁሉንም ይጠራል የሚሉትን ንዑስ አርዕስቶችና በውስታቸው ያዙትን አንቀጾች ቀደም ባሉ ጊዜያት መመልከታችን የሚታወቅ ሲሆን በዛሬው በክፍል 4 ዝግጅታችን ደግሞ የሚከተሉትን አርዕስቶች እንዳስሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ንዑስ አርዕስት 4 ቅድስና ለሁሉም ሰው የቀረበ ጥሪ እንደሆነ የሚገልጽ ሲሆን በስሩ አምስት አንቀጾችን ማለትም ከአንቀጽ 14 እስከ አንቀጽ 18 ያሉትን አቅፎ የያዘ ነው። በእነዚህ አንቀጾች ውስጥ ቅድስና ለጳጳሳት፣ ለካህናት፣ ለገዳማውያን፣ ለገዳማውያት ብቻ የቀረበ ጥሪ አለመሆኑን ብዙን ጊዜ ስለ ቅድስና ሲወራ ለየት ባለ ሁኔታ ለጸሎት በጣም ብዙ የሆነ ጊዜ የሚያወሉ ወይም የሚሰጡ ለጥቂት ለተመረጡ ሰዎች ብቻ የሚቻል ነገር አድርገን እንደምናስብ የሚገልጽ ሲሆን ነገር ግን ሁላችን በፍቅር የተሞላ ህይወት በመኖር በምንሰራቸው ዕለታዊ ተግባራት ሁሉ መልካም የሚባል ነገሮችን በማከናወን የቅድስና ህይወት መኖር እንደሚቻል በሰፊው የሚገልጽ አንቀጽ ነው። በአጠቃላይ ለሁሉም የማህበረሰብ ክፍሎች እንደየኑሯቸው ሁኔታ በተቻላቸው መጠን እርስ በርስ በመደጋገፍ ወደ ቅድስና መንገድ እንዲያመሩ ይጋብዛል። ለየት ባለ ሁኔታ ራሳቸውን ለቤተ ክርስቲያን አገልግሎት የሰጣችሁ ሰዎች ከሆናችሁ ያደረጋችሁትን የአገልግሎት መሐላ በደስታ ተግባራዊ አድርጉ። በትዳር ህይወት ውስጥ የምትኖሩ ሰዎች ከሆናችሁ ደግሞ ክርስቶስ ለቤተ ክርስቲያን የሚያደርገውን አይነት እንክብካቤ በመመልከት እናንተም በባልና በሚስት መካከል አንዱ ለአንዱ እንክብካቤ በማድረግ በፍቅር ለመኖር ሞክሩ። በሥራ ላይ የተሰማራችሁ ሰዎች ከሆናችሁ ባላችሁት ሙያና ክህሎት እህት ወንድሞቻችሁን አገልግሉ። ወላጆች ወይም አያቶች ከሆናችሁ ደግሞ በመካከላችሁ የተፈጠሩትን ሕፃናት ልጆች ክርስቶስን በመከተል ያድጉ ዘንድ በትዕግስት አስተምሯቸው። ባለስልጣናት ከሆናችሁ ደግሞ የግል ጥቅማችሁን ከማሳደድ ይልቅ ለማህበራዊ አገልግሎት ራሳችሁን ዝግጁ በማድረግ በመልካም ስነ ምግባር የታገዘ ኑሮ ኑሩ። እነዚህንና እነዚህን የመሳሰሉ መልእክቶችን አቅፎ የያዘ አንቀጽ ነው። በተጨማሪም በተጠመቅንበት ወቅት የተቀበልነውን ጸጋ ፍሬያማ እንዲሆን በማድረግ በቅድስና መንገድ እንድንራመድ የሚጋብዘን አንቀጽም ይገኝበታል። ጌታ የሚያቀርብልን የቅድስና ጥሪ መተግበር የምንጀምረው በእየለቱ በመናደርጋቸው ትናንሽና መልካም ተግባሮች እንደሆነም ይገልጻል። ይህንንም እንደ ሐሜት ያሉትን ነገሮች በማስወገድ ለመተግበር ይቻላል። ለድሆች የተቻለንን በማድረግ መልካም የሚባሉ ቃላትን በመጠቀም ወዘተርፈ መተግበር እንደሚቻል ይገልጻል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ደስ ይበላችሁ ሐሴትም አድርጉ በሚል ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሶስተኛው ቃለ ምዕዳናቸው ጠቅላላ ይዘት ክፍል 4 ነበር። አብራችሁን በመሆን ስለተከታተላችሁ ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።